የኦሮሞ ነጻነት ግንባር ኦነግ በያዝነው ሳምንት መባቻ ላይ ባወጣው መግለጫ ከኢትዮጵያ መንግስት ጋር የሚያካሄደውን ግጭት ለማስቆምና እርቅ ለማውረድ ወገንተኛ ያልሆነ ወይም ነጻ ሶስተኛ ወገን እንዲያደራድረው ጠይቋል። መንግስት ከአመራሩ ጋር ያደረገውን ስምምነት አላከበረም፣ ጥቃት ከፍቶብኛል በማለት ደጋግሞ ሲከስ ይሰማል። ክሱን የሚያስተባብለው የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ በበኩሉ ይልቅ ትጥቁን ቃል በገባው መሰረት አልፈታም ያለው ኦነግ ነው። ታጣቂዎቹም በኦሮሚያ ግድያ ላይ ተሰማርተዋል፣ ስርዓት አልበኝነት አንግሰዋል ይላል። ለመሆኑ የሁለቱ ወገኖች ስምምነት ጭብጥ ምንድን ነው? ውጊያውንስ ምን አመጣው? እንዴትስ እርቅ ይወርዳል? ትዝታ በላቸው የኦሮሞ ዲሞክራሲያዊ ፓርቲና የኦሮሞ ነጻነት ግንባር ተወካዮችን አነጋግራለች። ቀጥሎ ይቀርባል። የውይይቱ ተካፋዮች ራሳቸውን አስተዋውቀው ዝግጅቱ ይጀምራል።
ቶሌራ አደባ እባላለሁ። የኦሮሞ ነጻነት ግንባር ቃል አቀባይ ነው።
ታዬ ድንዳ እባላለሁ። በኦዲፒ ማዕከላዊ ጽህፈት ቤት የህዝብ አስተያየትና የህዝብ ግንኙነት ዲፓርትመንት ዳይሬክተር ነኝ።
እሺ፣ የኦሮሞ ዲሞክራሲያዊ ፓርቲ ማለት ነው። ሁለታችሁንም አመሰግናለሁ። ወደ ጥያቄ እገባለሁ። አቶ ቶሌራ፣ ሰሞኑን ድርጅቶ ያወጣው መግለጫ የኦሮሞ ነጻነት ግንባር ከኦሮሞ ዲሞክራሲያዊ ፓርቲ ጋር ወይም መንግስት ጋር በሰላም ለመስራት ተስማምቶ ነበር፣ ይሁን እንጂ መንግስት በጸረ ዲሞክራሲ አቋሙና አካሄዱ ፈቀቅ ባለ ማለቱ መስዋዕትነት የከፈሉ ወገኖች ለውጡን ለማሳካትና ስርዓቱንም ለማሻሻል ተሳታፊ ሊሆኑ አልቻሉም ይላል መግለጫውና እስቲ መጀመሪያ ይሄንን ያብራሩልኝ።
ደህና እንግዲህ ይህንን መግለጫ ያወጣ ነው በአሁኑ ጊዜ በተጨባጭ በሀገሪቱ ውስጥ ያየው ሁኔታ ምክንያት ነው። እንደሚታወቀው የኦሮሞ ግንባር በሰላማዊ መንገድ ለመታገል አመራሩ ወደ አገር ቤት ተመልሷል። በተወሰነ ደረጃ አንዳንድ ስራዎችን አብረን መስራት ብንችልም በየጊዜው በሚፈጠሩ ግጭቶች እና አለመግባባቶች በወንዶችን መታሰር፣ ግድያና የተለያዩ ሁኔታዎች እየተፈጸሙ ሁኔታዎች እንደታሰበውና ሳንፈጣልበት ለመቀጠል ባለመቻላቸው ይህንም መግለጫ ለማውጣት ተገደናል።
አመሰግናለሁ። እርስዎ ጋር ልቆይ መሰለኝ። እኛም ሪፖርት ስናደርግ ነበር ወደ ሀገር በሰላም ካለው መንግስት ጋር ሰላማዊ በሆነ መንገድ ለመስራትና ለምርጫ ለመዘጋጀት እንደ ሌሎቹ ፓርቲዎች እንደገባችሁ፣ ነገር ግን ትጥቅ መፍታት ጉዳይ ላይ ነው ልዩነታችሁና እስኪ በተጨባጭ ትጥቅን በመፍታትም ይሁን መንግስት አልፈጸመም የምትሉትን የተስማማችሁበትን ግልጽ አድርገው ይንገሩኝ። አቶ ቶሌራ፣
በመሰረቱ የተስማማንባቸው ዋነኛ ነጥቦች አንድ፣ የኦሮሞ ነጻነት ግንባር በሰላማዊ መንገድ እንዲታገል በዛኛው መንገድ ለመታገል ዝግጁ መሆኑን እና እነሱም ይህንን ሀሳብ በመደገፋቸው፣ ሁለት፣ በአጠቃላይ የኦሮሞ ነጻነት ግንባር አባላት በምን ሁኔታ ትግላቸውን ይቀጥላሉ፣ ይህንን ለውጥ ወደፊት ለማራመድ የበኩላቸውን አስተዋጽኦ ያበረክታሉ በሚለው አንጻር ተወያይተን በመንግስት መዋቅር ውስጥ የሚታቀፉበት ሁኔታ እንደሚመቻች ተስማምተን ነው የገባ ነው። በውይይቱ ወቅት በመጀመሪያ ግንኙነት ላይ የተስማማ ነው መሰረታዊ ጉዳዮች እነዚህ ሲሆኑ፣ በየጊዜው ግን በሚከሰቱ አንዳንድ ግፋቶች ምክንያት ተግባራዊ ለማድረግ አልተቻለም ስምምነቱን። በዚህ ምክንያት እንግዲህ እንደታሰቡ ወደፊት ለመራመድ አልቻለም። ሁኔታዎች እየተባባሱ መጥቶ መወን ዛሬልና ገሌ የምናደረገ ገሌ የምናጠፋ በሚለው በማተኮሩ እና የስም ማጥፋት ዘመቻዎች በብዛት በመከፈቱ ይህ ከስምምነቱ መንፈስ ውጭ ስለሆነ በሰላማዊ መንገድ እንዳንታገል ልዩ ልዩ ደንታራ ምስሎች ምክንያቶች እየተፈጠሩ የፖለቲካ ስራዎቻችንን በተግባር በትክክሉ ስራ ላይ እንዳናውል በመደረጉ በእነዚህ ምክንያቶች እየተባሰ ተመጥተው ወደ ባሰ ግጭት የማምራቱ ሁኔታ ስላሳሰበን የሁኔታ እንዲገታ እንዲቆም በማለት ነው እንግዲህ። እና በአጠቃላይ መሰረታዊ ስምምነታችን ግን የኦሮሞ ነጻነት ግንባር በሰላማዊ መንገድ ለመታገል ወደ አገር ቤት የሚገባው መሆኑ ሳሳውት የትጥቅ ትግሉ የኦነግ ምርጫ ሳይሆን የግዴታ ምርጫ የነበረ በመሆኑ ይህ ሁኔታ የተመቻቸ እስከሆነ ድረስ ትጥቅ የማያስፈልጉ ሁኔታዎች እስካሉ ድረስ በትጥቅ የሚደረገውን ትግል አቆማለሁ ብሎ ነው የገባው።
አቶ ቶሌራ አመሰግናለሁ። አሁን ከተናገሯቸው ውስጥ እንግዲህ ቀደም ብሎም ሲነገር የነበረው ኦነግም እንደ ማንኛቸውም ሌሎች ድርጅቶች እናንተ ብቻ አይደላችሁም ትጥቅ ፈታችሁ የገባችሁት፣ ግንቦት ሰባት አለ፣ የኦጋዴን ነጻ አውጪ ግንባር አለ፣ ያልተከስኳቸውም ሊኖሩ ይችላሉ። ነገር ግን አሁን ቁል በቁልፍ በመንግስት አካል ውስጥ እንደምትታቀፉ የሚል ቃል አንስተዋል መሰለኝ። እስቲ አቶ ታዬ ደንደአ የርሶ መንግስት አረዳድ ምን ነበር? አሁን አቶ ቶሌራ በስራ ላይ አልዋለም የሚሉትን አረዳዱ ምንድነው? የርሶ መንግስት
በእኛ በኩል ምንነቱ ሁለት ነገሮችን ያቀፈ ነው። አንደኛው ድርጅቱ በማንኛውም ሌሎች ድርጅት በሰላማዊ መንገድ በህጋዊ መንገድ አገር ቤት ገብቶ ሰላማዊ ትግሉን እንዲቀላቀል ነው። ሁለተኛው ደግሞ አሉኝ የሚላቸው የሰራዊት አባላት ሰልጥነው ስልጠና ተሰጥቷቸው አቅሙና ፍላጎቱ ያላቸው መስፈርቱን የሚያሟሉ ከክልሉ የጸጥታ መዋቅር እንዲታቀፉ፣ ከዛ በፍላጎትም ተለያየ ምክንያቱም የማይመጥን አቋም ያላቸው ደግሞ መንግስት የአቅሙን ድጎማ አድርጎላቸው የራሳቸውን ህይወት የሚመሩበትን ሁኔታ ማመቻቸት ነው የነበረው። የገቡ 1300 የሰራዊት አባላት ነበሩ። ከነዚህ 700 ያክሉ በክልል ፖሊስ እንዲታጠፉ ተደርጓል። ከዛ የቀሩት ሌላ የተለየ ስልጠና ሰጥቷቸው መንግስት ድጎማ አድርገው በየአካባቢያቸው እንዲሰማሩ ተደርጓል። እና ስምምነቱ የነበረው ከዚህ የተለየ ነገር የለም። የተለየ ስምምነት ለማስመሰል የሚሞከርበት ሁኔታም ነበረ። ግን በቀጥታ ሁሉም ኢትዮጵያዊ ማወቅ የሚገባው ስምምነቱ የተለየ ነገር አይደለም። የመጡት በሰላማዊ መንገድ ለመታገል ነው፣ ለውጡን ለመደገፍ ነው። የሰራዊታቸው ደግሞ የትጥቅ ፈተው ገብተው ተሀድሶ ወስደው ወደ ክልል የጸጥታ ኃይል እንዲቀላቀለው ተቀላቅሎ ሌላውም ደግሞ በመንግስቱ ድጋፍ ህይወቱን ሊመራበት መንገድ እድሜታችለት ስምምነቱ የተቀየረ ይሁን ማለት ነው።
የኦነግ ቃል አቀባይ አቶ ሌራ አደባ፣ አቶ ታዬ አሁን ለሰጡኝ መልስ ምን ይላሉ? የተለየ ነገር አለ ሲላል?
የተለየ ስለውም ግን መረዳት ያለብን ምንድን ነው፣ የኦነግ ሰራዊት ትጥቅ ይፈታል የሚል ስምምነት የለም። የኦሮሞ ነጻነት ሰራዊት መንግስት መዋቅር ውስጥ ይታቀፋል። ብቃት ያላቸው በፖሊሱ በኃይል ይሁን በልዩ ኃይል ውስጥ ይሁን በአገር ሰራዊት ውስጥ ይሁን ተሳትፏቸውን ይቀጥላሉ የሚል ነው። ያ እስከሆነ ድረስ እንግዲህ ሰራዊቱ የበለጠን ሰልጥኖ የበለጠን ከልዩ ልዩ የጦር መሳሪያ ጋር ተዋውቆ የበለጠ ታጥቆ ሊወጣ የሚችልበት ሁኔታ ነው ያለው እና አሁን አጨቃጫቂ የሆነው ሁኔታውን በጥልቀት ያልተረዱ ሰዎች ትጥቅ መፍታት የሚለውን ብቻ ከውስጥ መዘው መፍታት አለበት የሚል ነው። ይህ መፍታት ደግሞ ሌላ አይነት ትርጉም የሚሰጥ በመሆኑ ነው እንጂ መንፈሱ የኦሮሞ ነጻነት ሰራዊት በመንግስት መዋቅር ውስጥ የሚታቀፈው ይታቀፋል፣ ያ ደግሞ ይታጠቃል ማለት ነው። ለዛኛው ደግሞ ብቃት የሌላቸው ወይም ደግሞ በልዩ ልዩ ምክንያት ራሳቸው ምርጫ ያላቸው ደግሞ በመንግስት ድጎማ ወደ ፈለጉበት ሊሰማሩ ይችላሉ የሚል ነው እና አጠቃላይ መንፈሱ ይሄው ነው።
አቶ ቶሌራ፣ አቶ ታዬ የገለጹልን 1300 ገቡ፣ 700 የሚሆኑት ስልጠና ወስደው ወደ ኦሮሚያ ፖሊስ ተጠቃለሉ፣ የተቀሩት ደግሞ ድጎማ ተሰጥቷቸው ወደ ማህበረሰብ ተመለሱ። የኔ ጥያቄ በአገር ዙሪያ የኦሮሞ ነጻነት ግንባር ተዋጊዎች የመንግስት ኃይሎችን ገጥመዋል ይባላል። ይሄ እንግዲህ ከ1300 በላይ ሌላ መኖር አለበት ማለት ነው። ይሄንን ያብራሩልኛል አቶ ቶሌራ። ከዛ ውጪ ደግሞ አሁን እርሶ የነገሩኝና አቶ ታየም የነገሩኝ አንድ አይነት ስለሆነ የኦሮሞ ነጻነት ግንባር የሰጣቸውን ብረት ይዘው ይቆዩ ነው ወይስ በመንግስት የስልጣና ይዘት በመንግስት የወታደር መሪ ስር ታዛዦች ይሆናሉ ነው ወይስ የኦሮሞ ነጻነት ግንባር ተዋጊዎች እንደሆኑ በኦሮሚያ ይንቀሳቀሳሉ ነው የናንተ አረዳድ?
የመጀመሪያም ጥያቄ ልበለስልሽና 1300 ሰራዊት የሚባለው ከኤርትራ የገባው ሰራዊት ነው። የኤርትራ ሰራዊት ከመግባቱ በፊት በደቡብም በምስራቅም ደቡብ ምስራቅም በምዕራብም በኩል የኦሮሞ ነጻነት ሰራዊት አለ።
እዚህ ጋር ላቆሙትና ስለ እነዚህ ታጣቂዎች እናንተን ለማነጋገር ወደ አስመራ የመጡት አቶ ለማ መገርሳና ዶክተር ወርቅነህ ገበየው ያቁ ነበር? ሌላ ቦታ በአገር ዙሪያ ታጥቀው የሚንቀሳቀሱ ሰራዊት እናንተ እንዳላችሁ ያውቁ ነበር?
ግልጽ ነው። የታወቀ ጉዳይ ነው። ምንም አዲስ ነገር አይደለም። ለረጅም ዓመታት የነበረ ሰራዊት ነው። በደቡብም በምዕራብም እንደነበረ የታወቀ ጉዳይ ነው። ኤርትራ ሰራዊት ወይም ደግሞ ኦሮሚያ ውስጥ ያለው ሰራዊት ተብሎ በዝርዝር የተገባበት ነገር የለም። በመጀመሪያ ደረጃ አመቺ ነው አንድ ቦታ ያለው የኤርትራ ያለው ሰራዊት ስለሆነ ያንን ለማስገባት ይችላል ማለት ነው። ወደ ማሰልጠኛ ካም
ከአስመራ ውጪ የነበረውን በአገር በተለያዩ ቦታ አለ የምትሉትን ሰራዊት ቁጥር ያቃሉ? አቶ ቶሌራ
ያላውቀውም ሰው ቁጥሩን ለብዬ ለመናገር አልችልም።
አቶ ታዬ ምን ስምምነት ተደረሰ ስለ እነዚህ በየቦታው ተሰራጭተው ስለነበሩ የኦሮሞ ነጻነት ግንባር ተዋጊዎች?
ከኤርትራ እንደመጡ በ15 ቀን ጊዜ ውስጥ በየቦታው የነበረው ሰራዊት ከኤርትራ ከመጣው ጋር ተቀላቅሎ ካምፕ ገብተው ስልጠና ወስደው ወደ መንግስት የሚቀላቀለው ተቀላቅሎ ሌላው ወደ ህብረተሰቡ እንዲመለስ ነው የነበረው ስምምነት እና በተለያየ ጊዜ እንግዲህ ዴድላይኖቹ 3-4 ጊዜ ነው የተቀየረው በእነሱ።
አቶ ታዬ ይቅርታ እዚህ ላይ ላቋረጥዎት፣ እንደው ለአድማጭ ግልጽ እንዲሆን ነው። እነኚህን ከኤርትራ ከመጡት ውጪ በየቦታው ኦሮሚያ ውስጥ አሉ የተባሉትን የኦነግ ሰራዊት ሰብስቦ የማምጣት ኃላፊነት ማን ነው የወሰደው? ኦነግ ነው እናንተ?
በዋናነት በራሳቸው ነው ያንን ለማድረግ ያሰቡት። ስምምነቱን በዛ ደረጃ ነው የራሳቸው አመራር ስላላቸው አመራሩ ሲመጣ በዛው በኩል እንዲመጣ ነው። ያ ሳይሆን ሲቀር እንደገና የጋራ ኮሚቴ አቋቁመን ያም ተረት ያድርግ ቆይቶ ውጤታ ያመጣ የመጨረሻ ዴድላይኑ ባለፈው ታህሳስ 5 ነው የነበረውና አልቻልኩም ብሎ መግለጫ የሰጠው
ኦነግ ልሰበስባቸው አልቻልኩም ብሎ መግለጫ ሰጠ።
የጋራ ኮሚቴ ነበረ። የጋራ ኮሚቴ በእኛ በኩል የነበረ ነበረ፣ በእነሱም በኩል የነበረ ነበረ። አንፈታም ብሏል። ቀስ ብለን እየያዝን ነው ምናምን ሲባል ነው የነበረው በእነሱ በኩል ማለት ነው። ጊዜ እንዲራዘም ተደርጓል። 1-5 ቀን 5 ቀን 10 ቀን እንደዚህ እያለ ለረጅም ጊዜ ነው የቆየው እና እንደውም ያ ሰራዊት ወለጋ አካባቢ የሰፈረው አልታዘዝም ብሏል፣ ትጥቅ አልፈታ ብሏል ተብሎ በዚህ በኩል በአመራሩ ተገልጾ ሽማግሌዎች እዛ የሰራዊት አመራር ድረስ የሄዱበት ሁኔታ ነበረ። ችግሩ እዛ ጋር ነው እንጂ በእኛ በኩል ሁሉንም ነገር አሟልተን ነው ስንጠባበቅ የነበረው።
አቶ ቶሌራ አደባ እንግዲህ የተባሉት ሽማግሌዎች ይመስለኛል በታሳስ ወር አጋማሽ ከሁለታቸውም በኩል የተወከሉ ሰዎች ናቸው።
አንደኛ ነገር የኦነግ ሰራዊት በድርጅቱ ትዕዛዝ ወደ ታሰበበት ቦታ እንዳይሄድ ያደረጉት በየጊዜው የሚለዋወጡ በየአካባቢው የሚወሰዱ እርምጃዎችና ካምፕ በገባው ሰራዊት ላይ የነበረው ጫና ወይም ደግሞ የአያያዝ ጉድለቶች ነበሩ። እነዚያ ሲሰሙ ነበር እና በምዕራብ በኩል ያለው ሰራዊት ይሄ መንግስት የገባውን ቃል እየጠበቀ አይደለም፣ ኦነግ ጋር በተስማማው መሰረት አንዳንድ ሁኔታዎችን እያሟላ አይደለም፣ በዚህ አይነት ሁኔታ እንዴት እንገባለን እምነት የለንም የሚል ጥያቄ ሲያነሱ ነበር። ይህ ትክክል። ምክንያቱም ቃል በገቡልን መሰረት በነጻነት የመንቀሳቀስና ቢሮዎቻችንን የመክፈት ሁኔታዎች እየተሰናከሉ መምጣታቸው ይታይ ነበር። ከዛ ማልሶ ደግሞ በየጊዜው የኦነግ ሰራዊትን እንፈልጋለን እናስሳለን በሚል የሚወሰዱ እርምጃዎች ነበሩ። በአንድ በኩል ሰላይ ስምምነት ላይ ደርሰናል፣ በሰላማዊ መንገድ እንታገላለን እየተባለ ለምንድን ነው የሚገመስብን? ለምንድን ነው እኛም በሀይል ትጥቅ ለማስፈታት የሚሰማራው ታጠቀ ሀይል የሚል ጥያቄ ስላደርሶ ነው አሁን አሚታዘዝም በተናሉ የተባለ እንጂ ከኦነግ አመራር ውጭ ሆኖ ለብቻው ምንም ትእዛዝ አልቀበልም ያለ ሰራዊት አይደለም ለማለት ነው። ለመካሰስ አይደለም አሁን ያለፈው በየትኛውም ወገን ይሁን በየትኛውም ወገን በሚከስቱ ሁኔታዎች የታሰበው እርምጃ ሳይሳካ ቀርቷል ነው እንጂ የኦነግ ሰራዊት በስምምነቱ መሰረት በሚፈለግበት ቦታ ተገኝቶ የሚፈለገውን ትምህርት ወስዶ በመንግስት መዋቅር ውስጥ ሁሉን ለመቀጠል ፍላጎት የለውም የሚል አይደለም። መጨረሻ ደረጃ ሁኔታው ሲባባሱ እስኪ የሀገር ሽማግሌዎች ሂደው ህዝቡንም ያናግሩ ሰራዊቱንም ያናግሩ ተባለ። ሽማግሌዎች ሄዱ፣ ሰራዊቱንም አነጋገሩ። ሰራዊቱን በኦነግ አመራር ስር መሆኑን የኛ አለቆች አዛዦቻችን እናንተ ጋይሏችሁ ያዛ መምጣት አያስፈልግም፣ እነሱ የሚያስተላልፉትን ትእዛዝ እንቀበላለን ብሎ መልስ ሰጣቸው። ከዛ በኋላ ሁለቱን ድርጅት አመራሮች የኦሮሚያ ፕሬዚዳንት ክቡር አቶ ለማ መገርሳና የኦነግ ሊቀመንበር አቶ ዳውድ ኢብሳ ባሉበት የደረሱበትን ድምዳሜያቸውን ለሁለቱም አቀረቡ። በዚህ በዚህ አይነት ተግባራዊ እንዲሆን ብለው አስማምተው ተለያዩ። ይህንን ተግባራዊ ለማድረግ ስንንቀሳቀስ በደቡብ በኩል ከሁለታችን ቁጥጥር ውጭ በሆነ መንገድ የሶማሌ ልዩ ኃይል በአልሸባብና በሌሎች ኃይሎች ተደግፎ በሞያሌ ላይ ጦርነት ከፈተ። በዛ ምክንያት ተሰናከለ። በምዕራብ በኩል ያለውም ሳይታሰብ አላስፈላጊ የሆኑ ብዙ ኃይል ከሰሜን የመጣ የምዕራቡን ኦሮሚያ ክልል ሰፈረ። በየቦታው እርምጃዎችን መውሰድ ጀመረ። በዚህ ምክንያት ነው እንጂ የተሰናከለው የኦሮሞ ነጻነት ግንባር ከስምምነቱ ውጭ ለመሆን የሚወስዳቸው እርምጃዎች አይደሉም ማለት ነው።
አቶ ቶሌራ፣ ጥያቄ እርስዎ ጋር ያቆየኛል። በተለያዩ አጋጣሚዎች ትጥቅ ሳትፈቱ እንደቀራችሁ ነው የገለጻችሁልኝ። በሶማሌ በኩል ልዩ ኃይል ይወጋን ጀመር፣ በሌላም በኩል እንደዚሁ መንግስት እርምጃ መውሰድ ጀመረ ነው ያሉት?
አዎ፣ ከሁለቱም ወገን ይህ ኮሚቴዎች ወደ ቦታው ለመንቀሳቀስ ከአመት መስራት ሳይፈጠር ቀረ ነው። በደቡቡ በኩል ጦርነቱ ወደዛ ወደ ሰራዊቱ እንዳይሄድ አደረገ። በዛ ምክንያት ተቋረጠ። በምዕራቡ በኩል ደግሞ የኢትዮጵያ መንግስት የወሰደው እርምጃ ብዛት ያለው ሰራዊት በየቦታ አስፍሮ ስጋት ውስጥ ሰጥተኝ ነው እና በዛ ምክንያት ነው እንጂ ሰራዊቱ ወደሚፈለግበት ቦታ እንዲተላለፍ ላለማድረግ የተወሰደ እርምጃ አንድም የለም ነው።
አቶ ታዬ፣ እዚህ ላይ የእርስዎ መልስ ምንድን ነው?
አንደኛ ይሄ ካምፕ የገባው ሰራዊት አያያዙ ላይ ችግር አለ። በዛ ምክንያት ነው በአንድ በኩል ሪፓሬ የገባን፣ በሌላ በኩል በሞያሌም አካባቢ በሶማሌ ልዩ ኃይል ጦርነት ስለተከፈተ እሱም ችግር ፈጥሯል የሚባለው እነዚህ ሁሉ ነገር እንደ ሰበብ እንደ ምክንያት ለማለት ካልሆነ በስተቀር ምክንያት ሊሆኑም አይችሉም፣ ምክንያትም አልነበሩም። ትልቁ ችግር በሰላማዊ ትግል ማመን ወይም አለማመን ነው። በዛ አካባቢ ከላይ እስከታች ያለው የድርጅቱ መዋቅር እየተናበበም አይመስልም። ግልጽ ማሳያ እዚህ ጋር ካለው አመራር ጋር ተነጋግረን አመራሩ ህብረተሰቡም ሰራዊቱ ትጥቅ እንዳይፈታ ይፈልጋል፣ ሰራዊቱም አልታዘዝ ብሏል የሚል መንፈስ በመታየቱ ሽማግሌዎቹ ወደዛ የተንቀሳቀሱበት ሚናዘይነት እዚህ ጋር ያሉት አመራር የሚሰጡት አቅጣጫ ባለመቀበላቸው ነው። እዛ ሄደው ለምን እናንተ እንደዚህ ይዛችኋል ወይ ተብሎ እነሱን አናግረው ተብሎ ስለተላኩ ነው። ትልቁ ችግር እኛ በኩል ችግር ነው ብለን የምናየው በሰላማዊ ትግል ማመን አለማመን ነው። ድርጅቱ ልክ እንደገባ ወደዚህ እርምጃዎች ወሰዱብን የሚል ነገር አለ። ምንድነው እዛ ጋር እንደገባ ካምፕ ወደ መክፈት ስልጠና፣ ተጨማሪ ወታደሮችን ማሰልጠን፣ ትጥቅ መግዛት፣ መንግስታዊ መዋቅሮችን ማፍረስ፣ ሚሊሻዎች ላይ ትጥቅ ማስፈታት፣ ፖሊሶች ላይ እርምጃ መውሰድ፣ መግደል፣ መንገድ መዝጋት፣ የተለያዩ ችግሮች በመፍጠር አጠቃላይ እንቅስቃሴውን ወደ ማስፋት ነው የሄደው። ልክ እንደገባ ማለት ነው። የነበሩት ወታደሮች ትንሽ ነበሩ፣ ግን የበለጠ በቃ 11 ካምፕ ነው የተከፈተው።
የት ቦታ
ይሄ? አንደኛ በወለጋ አራት ዞኖች አሉ። ኢሉባቦርም በተወሰነ ክፍል አለ። ደቡብም፣ ምዕራብ ጉጂ፣ ወደ ባሌም የተለያዩ ቦታዎች ላይ 11 ካምፕ ነው የተከፈተው። ምንድን ነው በአንድ በኩል ይሄ ጊዜ ይሰጠን እያሉ ጊዜ በተሰጠ ቁጥር ደግሞ የበለጠ መዋቅራቸውን እያሰፉ በሶስት ወር ጊዜ ውስጥ እንችላለን፣ መንግስት ይደክመዋል የሚል ሁሉ መንፈስ ነበራቸው። ያንን ይዘው ነው ሲንቀሳቀሱ የነበሩት እንጂ አሁን በሚባለው ደረጃ ትጥቅን አማራጭ አላደረግንም የሚለው ነገር አይሰራም። ችግሩንም እንስት አካልን በዚህ ደረጃ ኃላፊነትን ወስደን ችግሩ የት እንዳለ ህብረተሰቡ ማውቀው ሁሉም ለመፍትሄው መረባረብ አለበት እንጂ ልክ ዛሬም እንደ ትላንቱ ለራሳቸው ያጠፉትን ወደ መንግስት በማምጣት መንግስት ጦርነት አውጆብናል፣ መንግስት ፕሮፓጋንዳ እንደዚህ አድርጎብናል፣ እንዳንንቀሳቀስ እገዳ ጥሎብናል የሚለው ነገር ይሄ ሁሉ ማንኛውም የህብረተሰብ ክፍል እንደሚያውቀው በእኛ በኩል የኛ አመራር እየተገደለ፣ ፖሊስ እየተገደለ፣ ሁሉ ግድያውን ራሱ ሪፖርት አላደረገም። ሂደቱ እንዳይደናቀፍ ብለን አራት ወር በላይ ነው የታገስ መሄድ ከሚገባን ርቀት በላይ ሄደን ህብረተሰቡ ለምንድን ነው ሰላማችን ደፍርሷል፣ ተጎድተናል ሁሉ ሲል በዛ በኩል ነው እንግዲህ ችግሩ።
አመሰግናለሁ አቶ ታዬ፣ የኢትዮጵያ መንግስት ቃል አቀባይ። አቶ ቶሌራ፣ ትልቅ ክስ ነው። በሰላም
በተባለው ለዚህም ላይ የራሴን አስተያየት ልስጥ።
እሺ፣ ይቀጥሉ።
አንደኛ የኦሮሞ ነጻነት ግንባር በሰላማዊ መንገድ እታገላለሁ ብሎ ሲገባ ሰራዊት ይኖረኛል የሚል አቋም ትቶ ነው ማለት ነው። ይህን መገበ ይኖርብናል። የሚቀርቡብን ክሶች ለምሳሌ አንዱን ብወስድ የመንግስትን መዋቅር አፈራረሱብን የሚል እንደሚታወቀው ኦነግ ከመግባቱ በፊት በምስራቅ፣ በደቡብ ምስራቅ እና በደቡብ በኩል ሰፊ ጦርነት ተከፍቶ ሲካሄድ ነበር። በኦሮሞ ህዝብ ላይ በሚሊዮን የሚቆጠር ህዝብ ነው። በጦርነቱ ምክንያት ያሳደረባቸው የመንግስት ሰራተኞች በሙሉ አስተማሪዎች፣ የጤና ባለሙያዎች፣ በልዩ ልዩ መዋቅር ውስጥ የታቀፉ ሰራተኞች በሙሉ ለቀው ወጥተዋል። በተጨማሪ ለሶስት አራት አመት ሲካሄድ በነበረው የህዝብ አመፅ አሞ የነበረባቸው ሰዎች ሰግተው አካባቢውን ለቀው ወጥተዋል። ከዛ በኋላ የተተካሩ ሰው የለም። በዛ ምክንያት ነው እንጂ ኦነግ ገብቶ ያፈራረሰው ምንም ነገር የለም። አንድ ይሄ ነው ግልጽ መሆን ያለበት መታወቅ ያለበት። እንዲያውም ኦነግ ከገባ በኋላ መንግስት ሰራተኞች ጋር በመተባበር ከአካባቢ ውስጥ በዙር በመተባበር ሁኔታዎች ቦታቸው እንዲመለሱ ስትሰራ ነበር። የኦነግ አመራር በኦሮሚያ ሲንቀሳቀስ በነበረበት ጊዜ አንድን ጊዜ የድርጅት ስም ሳይጠራ ትላንትና በተፈጸመው ድርጊት ለመበቀል እንዳይነሳሳ ህዝቡ ተቻችሎ እንዴት ይህን ለውጥ ወደፊት ማራመድ እንዳለብን እንዲያስብ ስንመክር ስናነሳሳ ነው። ያ ሁሉ ሲሆን እንግዲህ በመንግስት በኩል የተደረገ ምንም ነገር የለም ለማለት አይደለም። አንዳንድ አካባቢዎች ተግባብተን የሰራንባቸው ቦታዎች አሉ፣ የማንክደው ጉዳይ ነው። አንዳንድ አካባቢ ግን ለውጡን የማይፈልጉ ሀይላት ሆን ብለው ትንኮሳዎችን ሲያካሂዱ ነበር። አሁን ፖሊስ ተገደለ፣ ወንጀሎች ተሰሩ በሚባልበት አካባቢ ችግሮች ሲፈጠሩ ስንወያይ ለዛ መፍትሄ እየሰጠን ስንል ነበር። የኦነግ ሰራዊት ከተወሰነለት አካባቢ ውጭ እንዳይንቀሳቀስ ይደረግ ተብሎ ከዛ አካባቢ ውጭ እንዳይንቀሳቀስ ይደረግ ነበር። ከዛ ውጭ ይሄ መንገድ መዝጋት ምናምን የሚባሉት ሁሉ ህዝብ ነው ያደረገው ያንን ድርጊት። ህዝብ ግድያ፣ በተለይ በምዕራቡ በኩል በቤኒሻንጉል ጉሙዝ ሰፊ ዘመቻ ነበር። ግድያ ይቁም፣ መፈናቀል ይቁም ብሎ ተቃውሞ ሲያሰማ ነበር። ይሄ በህዝብ በኩል የተወሰደ እርምጃ ወደ ኦነግ ማምጣት ተገቢ አይደለም ነው። ስለዚህ በአጠቃላይ አሁን ስላለፈውን ለመወነጃጀል አይደለም።
አቶ ቶሌራ፣ ወደፊት ለመሄድ እኮ አሁን በመግለጫ ድርጅቶ እንደጠየቀው ሶስተኛ አካል ቁጭ ብሎ እናንተን ሁለታችሁን ለማወያየትም እኮ ነገሮች ግልጽ መሆን አለባቸው። በአንድ በኩል አሁን በምስራቅ ኦሮሚያ በፊትም እኛ አልወጣንም እንንቀሳቀስ ነበር የሚል ነገር ካለ በሌላ በኩል ደግሞ መዋቅሩን እኛ አይደለንም የሚያፈረስነው ቀደም ብሎ ማናፈረሰው እንዳሉት ግልጽ አይደለም ሰዎችን የሚገሉ መዋቅሮችን የሚያፈራርሱ በመስቃ ኦሮሚያ በደቡብ በኩል ያለውን ማን እንደዚህ ህዝብ ላይ ጉዳት እንደሚያደርስ በግልጽ እሱም አላስቀመጡም
ይቅርታ አስቀምጫለሁ በዛ በኩል የሱባሌ ልዩ ኃይል ጦርነት ያካሄዳል ነበረም በድንበር አካባቢ የነበሩ ትምህርት ቤቶች ዝግ እንደሆኑ በራሳቸው ሬዲዮ ሲዘገብ አልነበረም
ስለዚህ የእናንተ ሰራዊት አይደለም አሁን አቶ ታዬ ደንዳአ የገለጹት ትክክል አይደለም የኛ አይደለም ነው
ትክክል አይደለም እኛ እንደውም ባንጻሩ በምዕራብ በኩል ነው አይደል ችግር ጎልቶ የታየው ችግር በዛ በኩል ነው የሚባለው አይደል እዛ በኩል ራሱ የኦነግ አመራር ሄደው ከአመራሮቻቸው ጋር ከወረዳ አስተዳዳሪዎች ይሁኑ ከንቲባዎች ይሁኑ ጋር በመልካም አቀባበል አድርገውላቸው እርስ በራሳቸው ተወያይተው እንዴት መረጋጋትና ሰላም እንደሚወርድ ለህዝቡ ገለጻ ሲያደርጉ ነበር ሁለቱም የኦነግ አመራር አባላትም የነሱም የተመደቡ የመንግስት ሰራተኞችና ካድሬዎች እና ይህ ችግር ተደጋግሞ እንዲነሳ የተደረገበት ምክንያት በመደናቀፉ ነው። የተደናቀፈው ደግሞ አላስፈላጊ የሆኑ እርምጃዎች በመወሰዳቸው አንድ ሁለት ደግሞ አላስፈላጊ የሆኑ የፕሮፓጋንዳ ዘመቻዎች መካሄዳቸው ነው እንጂ የኦሮሞ ነጻነት ግንባር የገባው ስምምነት ለመጣስ ብሎ ያደረገው ሁኔታ ወይም ድርጊት አይደለም።
እሺ፣ ወደ ማጠቃለያው ይሄድን ነው አቶ ተሌራ አዳባ አባቶርቤ ወይን ባለሳምንት እያለ የመንግስት ሰራተኞችን በመግደል ስለሚከሰሰው ኃይል ምንም ያቆት ነገር አለ? ድርጅቶ ምን ያቃል?
የኦሮሞ ነጻነት ግንባር እንግዲህ ራሱ ያደራጀ ሰራዊት አለ። የኦሮሞ ነጻነት ሰራዊት ይባላል። ከዛ ውጪ ሌላ ኃይል አደራጅቶ የዚህ አይነት ድርጊቶችን የሚፈጽምበት ምክንያት የለም፣ አላደረገም፣ አያደርገውም ወደፊት።
እሺ፣ አቶ ታዬ ደንዳአ እዚህ ላይ እሱ አስተያየት አለዎት?
እሱ ላይም አስተያየት አለኝ፣ ግን ቀደም ሲል አቶ ተሌራ ባነሳቸው ጉዳዮች ላይ አንዳንድ አስተያየት ለመስጠት ይፈልጋለሁ።
እሺ።
አንደኛው መዋቅር ከመፍረስ ጋር ተያይዞ መዋቅር የመንግስት መዋቅር የፈረሰው ቀደም ሲል ነው በህዝብ አመፅ ነው የሚል ነው ያነሱት። ይሄ በጣም ከእውነት የራቀ ነው። ምክንያቱም የህዝብ አመፅ የነበረው በአጠቃላይ ኦሮሚያ ነው፣ እናንተም እንደምታውቁት። ግን የመንግስት መዋቅር የፈረሰው አካባቢዎች ወለጋና ምስራቅ ጉጂ፣ ምዕራብ ጉጂ አካባቢ ብቻ ነው። ይሄ በራሱ የሚያሳየው ምንድነው? ማን እያፈረሰ እንደሆነ፣ ማን ከሚሊሻ ትጥቅ እየፈታ እንደሆነ፣ ማን ፖሊሶችን እየገደለ እንደሆነ በግልጽ የሚታወቅ ነው ማለት ነው። በዚህ ላይ እየተወሻሸን ለችግር መፍትሄ መስጠት ስለማይቻል እቺን እውነት ህዝብን ማወቅ አለብን። ቀደም ሲል የፈረሰ መዋቅር የለም ማለት ነው። በሌላ በኩል መንገድ የተዘጋው ምን የተደረገው በህዝብ ነው። በተለይ ከቤኒሻንጉል ጋር ተያይዞ እዚህ አካባቢ የተፈጸሙ ወንጀሎች አሉ። መጀመሪያ ላይ መስከረም አንድ ለሽምግልና ለእርቅ ከካማሺ ዞን ወደ ወለጋ የመጡ የዞኑ አስተዳዳሪዎች ነበሩ። እነዛን አምስት ሰዎች ሆን ብለው የዚህ ድርጅት ታጣቂዎች ከገደሉ በኋላ ነው ህዝባችንም እንዲፈናቀል የተደረገው። ከዛም በኋላ ደግሞ በድንበር አካባቢም ችግር ሲነሳ ክልሉ የፖሊስ ኃይል ወደ አካባቢው ተንቀሳቅሶ ጥበቃ እንዳያደርግ፣ ህዝቡን እንዳይታደግ በመሀል ላይ መንገድ እንዲዘጋ በማድረግ በመቀስቀስ በተለይ ደግሞ ሆን ተብለው ምንም ለውጥ የለም የሚል ኢሜጅ ለማምጣት ሆን ተብሎ ሲሰራ የነበረ ነው። መካሰስ ጥሩ አይደለም እያልን ወደፊት መፍትሄ መፈለግ አለብን እያልን ግን ሌላ ያልተገባ እኛ እንደውም እነዚህ ሁሉ ያላነሳ ነው በሰላም ሂደቱ በውይይት ሂደቱ ችግር እንዳያጋጥም ብለን 30 አመራር ሲገደል ምንም ያላል። ይሄ ሁሉ እየታወቀ በዚህ አካባቢ የማይባል ነገር ማለት ጥሩ አይደለም። በሌላ በኩል ይሄ አባቶርቤ የሚባለው ራሱ ድርጅቱ አካል ነው። የነሱ ትልልቅ አመራሮች ይሄ ድርጅት እንዲያስወጭ በፌስቡክ በተለያየ መንገድ ይህን የራሳቸው ሬዲዮ አለ የኦሮሞ ነጻነት ሰራዊት ድምጽ የሚል አላቸው። ያ ራሱ የአባቶርቤን ቡድን ድርጊት ግድያ ሲያሞካሽ የነበረ ነው ከረጅም ጊዜ በፊት ጀምሮ ነው። ዛሬ ይሄን መካድ የሚያዋጣም አይደለም። እውነታውን ተቀብለን ይሄ ድርጅት ለሰላማዊ ትግሉ ቁርጠኛ ነው ወይስ አይደለም? ጥያቄው እዚህ ጋር ነው። ሶስተኛ ወገን በተገኘበት ተነጋግረን መፍትሄ ምናምን ምንድነው መሆን ያለበት? ከዚህ በፊት ተስማምተናል። ይሄ ድርጅት በሰላማዊ ትግል ለመሳተፍ ነው የመጣው። ያንን የሚይዝ ከሆነ በዛ መምጣት ነው። እዛ ታች ያለው አመራር ማሮ የሚባለው በተለይ እነዚህ ሽማግሌዎች የሚያራምዱት አቋም ሰላም ሰላም እያሉ ነው። ይሄ ግን የኛ ያዋጣም ህዝብ ራሱ ነፃ ወጥቻለሁ ብሎ የሚል ከሆነ እኔ ዝንጀሮ እንጨት ምናምን ነፃ እንዲወጣ አታገላለሁ እንጂ ትጥቄን አልፈታም ምናምን የሚል ነው የዛ አካባቢ ሰራዊት መሪ። በዚህ ደረጃ ከላይ እስከታች ያለው የድርጅቱ መዋቅር አንዱ ሌላውን እያዳመጠ አለመሆኑን የሚያሳይ ነው። አሁንም ቢሆን የሚያዋጣን ሰላም ነው። ሰላም እንፈልጋለን። ህዝባችን ረጅም ጊዜ ተጎድቷል። እንደገና ጉዳት ላይ ጉዳት መጨመር አያስፈልግም። በሰላም ይፈታ ከተባለ በሰላም ለመፍታት እውነታውን ተቀብሎ ወደፊት መሄድ ነው የሚያስፈልገው እንጂ አሁንም የሌለ ነገር እያጣቀሱ የሚያዋጣ አይደለም ለማለት ነው።
አመሰግናለሁ። የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አዳባ፣ እንግዲህ ሰላም ነው የሚያዋጣው እያሉ ነው የኦሮሞ ዲሞክራሲያዊ ፓርቲ ቃል አቀባይ። እሳቸው ላነሷቸው መልስ መስጠት አለብኝ ለሚሉ መልስ ይስጡና ሊሸመግላችሁ የምትፈልጉትን ሰው ማን እንዲሸመግል እንደሚፈልጉ እስቲ በመጥቀስ መልሶን ይስጡን።
በመጀመሪያ ደረጃ የኦነግ አመራርና ኦሮሞ ነጻነት ሰራዊት እንደ ሁለት አካል ወይም ደግሞ አንዱ ለአንዱ እንደማይታዘዝ አድርጎ ማቅረቡ ትክክል አይደለም። በአጠቃላይ የሚያጣቅሰው ማስረጃ በየፌስቡክ ላይ የሚበተለው እንትን ነው። ያ ደግሞ ምን ያህል አስተማማኝ እንደሆነ እርግጠኛ አይደለሁም። በዛ ላይ ደግሞ በተጠቀሰው በዛ በኩል ያለው የሰራዊት አዛዥ የዚህ አይነት ጥያቄ በሚዲያ ቀርቦለት የሰጠው መልስ አለ። በዛ ልለፈው። አሁንም የመዋቅሩ ጉዳይ እንዲያው ደግሞ ወንጀል ካልሆነ በስተቀር በሶስት አራት አመት በፊት ጀምሮ በተካሄደው የህዝብ አመፅ በህዝቦች ላይ በደል የሚፈጽሙ ሰዎች ባደረባቸው ፍርሃት ለቀው ወጡ መውጣታቸው ህዝብ የሚያውቀው ጉዳይ ነው። አሁንም ያልተሟሉ ቦታዎች እንዳሉ ግልጽ ነው። ሌላው ካምፕ ተከፈተ ምናምን የሚባለው በየቦታው ሰራዊቶች ነበሩ ያድኑ ነው መልሶ የተናገሩት። የተከፈተው ያለ አይመስለኝም። ዞሮ ዞሮ ግን አሁን ከመንግስት ጋር ስንደራደር ከመደራደራችን በፊት ሶስተኛ አካል ባለበት መሆን አለበት ብለን አቋም ይዘን ነበር። በኋላ ግን የመንግስት ልዑክ የኦሮሞ ነጻነት ግንባርን አመራር ሊያነጋግር በመጣበት ጊዜ የተደረሰበት ስምምነትና የውይይቱ መንፈስ ራሱ በወንድማማችነት ላይ የተመሰረተ አብረው እንደነበሩ ሰዎች አብረው ሲታገሉ እንደነበሩ ሰዎች አይነት መንፈስ የነበረው ስለሆነ ከዚህ ቀርበን መወያየት ከቻል ችግሮቻችንን ለመቅረፍ የማንችልበት ምክንያት የለም በሚል ሶስተኛ አካል የሚለውን ሰው ነው ማለት ነው። አሁን ወደዚያ የመለሰን ምንድን ነው? ልክ አሁን እኔና አቶ ታዬ እንደተነጋገር ነው መተማመኖች ጠፉ። እኛ እነሱ ይወነጅላለን፣ እኛ እነሱ እኛን ይወነጅላለን። ለዚያኛው ተብሎም ሽማግሌው ተወክለው ሄደው አምጥተው በዚህ አይነት ሁኔታ በዚህ ነጥቦች ወደ 10 የሚሆኑ ነጥቦችን አንስበው በዚያ ላይ አስማምተውም ነበር። እነዚህ ሽማግሌዎች እንግዲህ የማስፈጸም አቅም የላቸውም። ከመምከር አልፈው የማስፈጸም አቅም የላቸውም። ቢሆንም ግን እነሱ ራሳቸውም ቢሆኑ ሌላው ሁለቱ በተስማሙበት ሰላማዊ የሆነ ትግል እንዲቀጥል በሀገሪቷ ሰላም እንዲሰፍን ይሄ ለውጥ ወደፊት እንዲራመድ አሁንም ቢሆን እሳተኛውን መግለጽ የሚችል ቡድን በማሳተላችን ቢኖር የበለጠ መተማመንና የበለጠ ለሰላም የመስራት ለውጡንም የማገዝ ሁኔታዎች ይፈጠራሉ ከሚል ነው። አሁኑ የኦሮሞ ነጻነት ግንባር አቋም ለሁላችንም ቢሆን ለሀገሪቷም ቢሆን ለህዝቡም ቢሆን ከድርጅትና ከቡድን በበለጠ ለሀገርና ለህዝብ የምናስብ ከሆነ ምንም የሚያጋጨን የማያስማማን ምክንያት የለም። አሁን ለሰላም ቅድሚያ ያለን።
አመሰግናለሁ። አቶ ታዬ ደንዳ የማጠቃለያ ሐሳብ የኦሮሞ ነጻነት ግንባር እንደገና እንነጋገር ነው የሚለው። ብትነጋገሩ ምንድነው እንደ ቅድመ ሐሳብ አርጋችሁ የምታቀርቡት ምን መሆን አለበት?
አንደኛ ከዚህ በፊትም ለ16 ጊዜ ነው ከከፍተኛ አመራር ጋር ሽምግልና የተቀመጠ ነው። ተነጋግረን ያልተስማማንበት ቀን አልነበረም። ሰላማዊ ትግሉ አዋጭ እንደሆነ ሌላ አማራጭ ለህዝባችን እንደማይጠቅም ስንነጋገር በማንኛውም ሰዓት እንስማማለን። ችግሩ ምንድነው? የተባለው ነገር ወደ መሬት ማውረድ ላይ ነው ችግሩ። የላይኛው አመራር የሚስማማውን የታችኛው አካል ስራ ላይ አያውልም። ከላይ ከታች መዋቅሩ ይደማመጣል። ሁሉም ነገር በላይኛው አመራር ትእዛዝ ነው እየተሰራ ያለው የሚሉ ከሆነ ቶሌራ ትምህርት ቤቶች እንዲዘጉ ተደርገው የ14 የ12 የ13 ዓመት ህጻናት ለውትድርና ተመልምሎ ስልጠና የሚገቡበት ለእናቶች የተመደበ አምቡላንስ ተዘርፈው ለሌላ ለነሱ ወታደራዊ አገልግሎት የሚውልበት መንገዶች የሚዘጉበት ህዝብና በዚያውም ደግሞ የመንግስት ሰራተኞች የሚገደሉበት ይሄ ሁሉ በእኛ ትእዛዝ ነው የተሰራው የሚሉ ከሆነ ይሄ ጥሩ ነው። ምን ችግር የለም። ጥሩ መረጃ ነው። በዚህ ላይ ግን ከዚህ በኋላ ወደፊት ለመሄድ የሚያስፈልገው ነገር አንድና አንድ ብቻ ነው። ገና ተነጋግረን የምናመጣው የምናስቀምጠው የመግባቢያ ሰነድ አይኖርም። የተስማማንበትም ስምምነት ወደ ስራ መተግበር ነው። ከዛ ባሻገር ደግሞ ህግን እና ህግን ብቻ መሰረት አድርጎ ሁሉም መንቀሳቀስ መንግስትም ቢሆን እነሱም ቢሆን ህግ ከሁሉም በላይ መሆኑን ማንም ማወቅ ይኖርበታል። ህግ የሚጥስ አካል ያው ተጠያቂ ይሆናል። ለሰላም ቅድሚያ እንሰጣለን። አሁንም ግን ተነጋግረን ወዴት እንደሚሄድ ምን ላይ እንደምንነጋገርም እኔ አሁን እኔና እሳቸው ሲናወራ የተስማማንባቸው አንድ ሁለት ነጥብ ብቻ ነው። ከዛ ባሻገር እሳቸውን እኛን ይከሳሉ በዛ ደረጃ። ይሄ ደግሞ ግልጽ በሆነ ህብረተሰቡን በሚያውቀው ሁኔታ ላይ ስለሆነ ዞሮ ዞሮ አሁን ባለው ሁኔታ ማንኛውንም አማራጭ ያው ከሰላም የሚበልጥ ነገር የለም። የንግግሩም እኛ ዝግጁ ነን። ግን ዞሮ ዞሮ ችግሩ እዛ ጋር መሆኑን ህብረተሰቡ እንዲያውቅ ነው።
አመሰግናለሁ አቶ ታዬ። ያጠቃሉልኝ አቶ ቶሌራ፣ በእርግጥም ድርጅቶ በሰላም አምኖ በሰላም ብቻ ለመንቀሳቀስ ማሰቡን አስረግጦ ቢነግሩን እና የማጠቃለያ ቢሆን ደስ ይለኛል።
እሺ፣ አመሰግናለሁ። እንግዲህ አዳዲስ ክሶችን እየጨማመረ ስለመጣ ለዛ ሁሉ መልስ መስጠት ያዳግታል። ዋነኛው ነገር ግን ማንኛውም ዲሞክራሲን፣ ፍትህን፣ ነጻነትን የሚፈልግ አካል ያለው ሁኔታ በተጨባጭ ኦሮሚያ ውስጥ ያለው ሁኔታ መገንዘብ ይችላል። እኛ ለህዝቡን እንታገላለን እያል የምንዘርፈውና የሚገለው ከሆነ አላማችን ይስጠናል ማለት ነው። በኢትዮጵያ ፖለቲካ ውስጥ እንግዲህ የተለመደ ባህል ምንድን ነው? አንደኛው አንደኛውን ጠልፎ የማለፍ ሁኔታ ነው። ከዛ እስካልተላቀቅን ድረስ አስቸጋሪ ይሆናል ሁኔታ። በዚህም በተጨማሪ ለማሳወቅ ወይም ደግሞ ህዝብ እንዲገነዘበው የሚፈልገው ሁለተኛው ነገር የኦሮሞ ነጻነት ግንባር መጀመሪያውም ቢሆን ትጥቅ እንዲያነሳ ያስገደደው መንግስት ነው እንጂ ምርጫ አድርጎት አይደለም። በግዴታ ምርጫ ነው። ሁኔታዎች አመቺ ናቸው ብሎ ስላመነበት ደግሞ ወደ አገር ቤት ተመልሶ ከህዝብ ጋር ለመታገል ትግሉን ለመቀጠል ተስማምቶ ገብቷል። ወደኋላ የሚመለስበት ምክንያት የለም። የኦሮሞ ነጻነት ግንባር አመራርን ከሌሎች በተለየ መልኩ የራሴ ሰራዊት ኖሮኝ ትግሌን ይፈጽማለሁ ብሎ የሚሳለም አይሆንም ማለት ነው። ይህ መሰረታዊ ሀሳብ እስካለ ድረስ ምንም የማያስማሙን ሁኔታዎች ስለሌሉ አሁን በፊት እንደም ስናደርግ እንደነበረው እየተወያየን መፍትሄ እየሰጠን ስንሄድ እንደነበረው ሁሉ አሁንም ለሰላም ቅድሚያ ሰጠን በየአካባቢው የሚከሰቱትን ግጭቶች በመከላከያ ሰራዊት የተወሰደው እርምጃ ይቁም ነው የኛ ጥያቄ። ይህ ከቆመ የገባነው ስምምነት የማይተገበርበት ምንም ምክንያት የለም ነው።
በውይይታችን ስለተሳተፋችሁ አመሰግናለሁ። አቶ ታዬ ደንዳአ የኦሮሞ ዲሞክራሲያዊ ፓርቲ ቃል አቀባይ፣ እንዲሁም አቶ ቶሌራ አደባ የኦነግ የኦሮሞ ነጻነት ግንባር ቃል አቀባይ፣ ስለ ጊዜያችሁ በጣም አመሰግናለሁ።
እሺ፣ ለተሰጠን እድል እኔም አመሰግናለሁ።